የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 10 2014 ዓ.ም ዝግጅታችን ጀመረ። በሁለቱ የባሌ ዞኖች በደረሰው ድርቅ ምክንያት ከ900,000 ሰዎች በላይ የምግብ እርዳታ ይፈልጋሉ ተብሏል። በአማራ ክልል ግጭት በተከሰተባቸው አካባቢዎች ውስጥ ከ28,000 ሰዎች በላይ ለአእምሮ መታወክ ሊጋለጡ ይችላሉ የሚል ጥናት እንዳመለከተ የክልሉ ጤና ቢሮ ገለጸ። በ12ኛ ክፍል መልቀቂያ ፈተና ላይ ቅሬታ ሲቀርብ መቆየቱ ይታወሳል። ይህንን ቅሬታ ተከትሎ ተማሪዎቹ በድጋሚ እንዲፈተኑ ተወሰነ። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ዝግጅታችን ይዘንላችኋል። አብራችሁን ቆዩ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋው፣ በዌብና ማህበራዊ ድረገጽ አሰናጅ አበባየው ገበያው እስከ ምሽቱ 4 ሰዓት አብረውን ይኖራሉ። እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ የዓለም ዜናዎች ዘገባ እናልፋለን። አብራችሁን ሁኑ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። አልሸባብ የተባለው የሽብርተኞች ቡድን በሶማሊያ ምክር ቤት ላይ ዛሬ ለደረሰውና ቢያንስ 6 ሰዎች ለቆሰሉበት የሞርተር ጥቃት ኃላፊነቱን እንደሚወስድ አስታወቀ። አህመድ መሐመድ ከሞቃዲሾ ተከታዩን ዘገባ ልኳል። ዝርዝሩን ስመኝሽ የቆየ ታሰማናለች።
የሞርተር ጥቃቱ የደረሰው በሶማሊያ አዲስ የተመረጡት የምክር ቤት አባላት የምክር ቤቶቹን አፈጉባኤዎች ለመምረጥ ዛሬ ሰኞ ስብሰባ በተቀመጡበት ወቅት ነው። ሕግ አውጪውና ፕሬዝዳንታዊ ውጩ አብዱረህማን ዋርሳሜ በፌስቡክ ገጻቸው ላይ እንዳሰፈሩት በተካሄዱ ተከታታይ ዙር የሞርተር ጥቃቶች የእሳቸውን 2 ጠባቂዎች ጨምሮ በርካታ ሰዎች መቁሰላቸውን ገልጸዋል። አማጺው የሶማሊያ አልሻባብ ቡድን ባወጣው የመገናኛ ብዙሃን ዘገባ ኃላፊነቱን እንደሚወስድ አስታውቋል። የሶማሊያ ጠቅላይ ሚኒስትር ሙሐመድ ሐሰን ሮብሌ የሽብርተኞች ድርጊት ያሉትን ጥቃት አውግዘዋል። በማህበራዊ ድረ ገጻቸው ላይ ባስተላለፉት መልእክት በተዘዋዋሪ ውክልና የተካሄደውን የሶማሊያ ምርጫ በማጠናቀቅ ላይ የሚገኙትን የፓርላማ አባላት ለማስፈራራት በፈሪዎች የተካሄደ የሙከራ ጥቃት ነው ብለውታል። ሮብሌ የምርጫውን ሂደት ለማፋጠን ጥረት በማድረግ ላይ የሚገኙትን የምክር ቤት አባላትም አድንቀዋል። ዛሬ ሰኞ ጥቃቱ ከመካሄዱ በፊት ሕግ አውጪዎቹ የላይኛውን ምክር ቤት አፈ ጉባኤ እንደ አውሮፓውያን አቆጣጠር በሚያዝያ 26 የታችኛው ምክር ቤት አፈ ጉባኤ ደግሞ ከዚያ በኋላ ለመምረጥ በሙሉ ድምጽ ተስማምተዋል። በቀጥተኛ ውክልና ሳይሆን በተዘዋዋሪ የተካሄደው የሶማሊያ ምርጫ በጠቅላይ ሚኒስትሩና ፎርማጆ ተብለው በሚታወቁት በፕሬዝዳንት ሙሐመድ አብዱላሂ መሐመድ መካከል ለወራት ሲካሄድ በቆየው ሽኩቻ ሳይካሄድ መቆየቱ ይታወሳል። ፎርማጆ የስልጣን ዘመናቸውን ለማራዘም ፍላጎቱ የነበራቸው ቢሆንም የሀገር ውስጥና የዓለም አቀፍ ግፊት ወደኋላ እንዲያፈገፍጉ አድርጓቸዋል። አልሻባብ የፖለቲካውን አለመረጋጋት እንደ አጋጣሚ በመውሰድ ተከታታይ ጥቃቶችን በሶማሊያ የደህንነትና የፖለቲካ ሰዎች ላይ ሲያካሄድ ቆይቷል። የሶማሊያ ሕግ አውጪዎች እስከሚቀጥለው ግንቦት ድረስ ለሚቀጥለው ፕሬዝዳንት ድምጽ ይሰጣሉ ተብሎ ይጠበቃል።
የደቡብ አፍሪካ ጦር በአገሪቱ ታሪክ ከፍተኛ በሆነው ጎርፍ አደጋ የተጎዱ ሰዎችን ለመታደግ 10,000 ወታደሮችን ማሰማራቱን አስታወቀ። እስካሁን በተሰጠው መግለጫ በምስራቅ የአገሪቱ ክፍል የሞቱ ሰዎች ቁጥር ከ440 መብለጡ ተመልክቷል። ባሳለፍነው ሳምንት መጨረሻ ላይ በድጋሚ የጣለው ዝናብ የነፍስ አድን እንቅስቃሴውን ማክበዱም ተነግረዋል። በምዕራብ ዩክሬን የሚገኙ ባለስልጣናት ዛሬ ሰኞ በለቪቭ ከተማ ላይ በተካሄደው የሚሳኤል ጥቃት ቢያንስ 6 ሰዎች መሞታቸውን አስታውቀዋል። የለቪቭ አገረ ገዢ ማክሲም ኮዚያትስኪ በሰጡት መግለጫ 3 ሚሳኤሎች የወታደራዊ መሰረተ ልማት ተቋማትን የመቱ ሲሆን ሌላኛው ሚሳኤል የመኪና ጎማ መቀየሪያ ጋራዥ መምታቱን ተናግረዋል። በሌሎች ስፍራዎች ሰላማዊ ሰዎችን ከአካባቢው ለማውጣት ይደረጉ የነበሩ ጥረቶች ባለፉት ሁለት ተከታታይ ቀናት መቋረጣቸው ተመልክቷል። የዩክሬን ምክትል ጠቅላይ ሚኒስትር አሪያና ቨርሹክ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ዓለም አቀፉን ሕግ በመጣስ የሩሲያ ወራሪዎች ሰላማዊ ሰዎች እንዳይወጡ ማገዱን፣ ሰብአዊ መውጫ መንገዶችን መደብደባቸውን አላቋረጡም ብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በስተደቡብ በመትገኘው ማሪዮፖል ትጥቃቸውን አውርደው እጃቸውን እንዲሰጡ ተከበው የሚገኙ የዩክሬን ናውያን እጅ ላለመስጠት እየተዋጉ መሆኑን ጠቅሰው የሩሲያ ኃይሎች የካርቪቭና አካባቢው የሚገኙ መኖሪያ ቤቶችን በሞርታርና ከባድ መሳሪያዎች በመደብደብ ሆን ብለው ሽብር እያራመዱ ነው ሲሉ ከሰዋቸዋል። ሰሜን ኮሪያ የምታካሂደውን የጠብ አጫሪነት ለማምከን ዩናይትድ ስቴትስና ኮሪያ በጋራ ጠንካራ የመከላከል እርምጃ እንደሚወስዱ የዩናይትድ ስቴትስ የሰሜን ኮሪያ መልእክተኛ ዛሬ ሰኞ በሰጡት መግለጫ ተናገሩ። የዩናይትድ ስቴትስ ልዩ መልእክተኛ ሱንግ ኪም እና ምክትላቸው ጃንግ ፓክ የኒውክሌር መልእክተኛው ኖህ ኪዩ ዱክን ጨምሮ ከደቡብ ኮሪያ ባለስልጣናት ጋር ተገናኝተው መክረዋል። ዲሞክራሲያዊትና ህዝባዊት ሰሜን ኮሪያ ሪፐብሊክ ብለው በሙሉ ስሟ የጠሯት ኪም ለጋዜጠኞች በሰጡት ማብራሪያ ዩናይትድ ስቴትስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዲሞክራሲያዊት ህዝባዊት ሰሜን ኮሪያ ሪፐብሊክ ጠብ ለማጫር ስትል በተደጋጋሚ ለምታካሂደው የኒውክሌር ጦር መሳሪያ ሙከራ ግልጽ የሆነ መልእክት ማስተላለፍ ያለበት መሆኑ እጅግ አስፈላጊ ነገር ነው ብለዋል። የኪም ጉብኝት ዩናይትድ ስቴትስ እና ደቡብ ኮሪያ በጋራ የሚያደርጉትን የዘጠኝ ቀናት ወታደራዊ ልምምድ ከተጀመረበት ጊዜ ጋር መገጣጠሙም ተመልክተዋል። እስራኤል ኢራንን ለማጥቃት አንዲት ስንዝር ብትንቀሳቀስ የታጠቀው የኢራን ሰራዊት የእስራኤልን እምብርት ያጠቃል ሲሉ የእስላሚክ ሪፐብሊክ ፕሬዝደንት ኢብራሂም ራይሲ ዛሬ ተናገሩ። ፕሬዝደንቱ ይህን ያሉት ዛሬ በተካሄደው የኢራን ወታደራዊ ትርኢት ላይ ነው። ንግግራቸው እንደ አውሮፓ አቆጣጠር በ2015 በቴህራንና በዓለም ሀያላን አገራት መካከል የተካሄደውን ስምምነት ለመመለስ በሚደረገው ጥረት ላይ ያነጣጠረ መሆኑ ተመልክቷል። እስራኤል በመካከለኛው ምስራቅ የአቶሚክ የጦር መሳሪያ ያላት ብቸኛው አገር ተደርጋ የምትታመን ብትሆንም በኢራን የኒውክሌር ስምምነት የማትገዛና በሂደት የኢራን የኒውክሌር ጣቢያዎችን ለማጥቃት የተናጠል እርምጃ የምትወስድ መሆኑን አስታውቃለች። ዩናይትድ ስቴትስና ኢራን በሶስተኛ ወገን በኩል እንደ አውሮፓ አቆጣጠር በ2018 በዩናይትድ ስቴትስ የተቋረጠውን የኒውክሌር ስምምነት ለማደስ እየተነጋገሩ መሆኑም ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በኃይል በተያያዘችው ምዕራብ ጋዛ ዳርቻ በሙስሊም የቅዱስ ሮሞዳን ጾም ወር ውስጥ በመካሄድ ላይ በሚገኝ ጥቃት ሁለት ፍልስጤማውያን በእስራኤል ኃይሎች በጽኑ መቁሰላቸውን የፍልስጤም የጤና ሚኒስቴር አስታወቀ። የእስራኤል ወታደራዊ ክፍል ዛሬ ሰኞ በሰጠው መግለጫ ወታደሮቹ በሰሜን ጋዛ በምትገኘው ጄኒን ምዕራባዊ ክፍል በያሙን መንደር ተፈላጊዎችን በቁጥጥር ስር የማዋል እርምጃ መውሰዳቸውን ገልጸዋል። በርካታ ፍልስጤማውያን ድንጋይና ተቀጣጣይ ነገሮችን ወደ ወታደሮቹ የወረወሩ ሲሆን ወታደሮቹም በአጸፋው የተኩስ ምላሽ መስጠታቸው ተመልክተዋል። በጽኑ ቆስለዋል የተባሉት ሁለቱ ፍልስጤማውያን ወደ ሆስፒታል መወሰዳቸው ተዘግበዋል። በቅርብ ሳምንታት በተካሄደ ጥቃት ሰዎች የተገደሉባት እስራኤል ጥቃቱን ያደረሱትን ሰዎች ለመያዝ በርካታ የፍልስጤማውያን ከተሞችን የሚያሰሱ ወታደሮችን ማሰማራቷ ተነግሯል። በእስራኤል ለዓመታት ታይቶ በማይታወቅ ሁኔታ በቅርብ ጊዜ ውስጥ በተፈጸሙ ሌሎች ሶስት ጥቃቶች 14 ሰዎች መገደላቸው በአሶሺየትድ ፕሬስ ዘገባ ተመልክተዋል። ቻይና በሚቀጥለው ሰኔ ተጨማሪ ሶስት ጠፈርተኞችን ወደ አዲስ የጠፈር ጣቢያ እንደምትልክ አስታውቃለች። ይህን የገለጸችው ባለፈው ሳምንት መጨረሻ ከስድስት ወራት ቆይታ በኋላ ጠፈርተኞቿ ወደ ምድር መመለሳቸው ከተገለጸ በኋላ ነው። የቻይና የጠፈር ምርምር ፕሮግራም ባለስልጣን የሼንዙ 14 ጠፈርተኞች ቡድን በተጀመረው የጠፈር ላይ ግንባታ ሁለት ተጨማሪ የንድፍ ግንባታዎችን ለማከናወን ለስድስት ወራት በቲያንጎንግ እንደሚቆዩ ተናግረዋል። ቻይና የጠፈር ምርምር ትልሟን ለማሟላት የመጀመሪያውን ጠፈርተኛ ወደ ጠፈር የላከችው እንደ አውሮፓ አቆጣጠር በ2003 ነው። እንደ አውሮፓ አቆጣጠር በ2018 ወደ ጨረቃ የሮቦት ተሽከርካሪ የላከች ሲሆን ባለፈው ዓመት ደግሞ ሌላ ተሽከርካሪ ወደ ማርስ ልካለች። ባለስልጣናቱ ጠፈርተኞችን ወደ ጨረቃ መላክ በሚቻልበት ሁኔታ እየተነጋገሩ መሆኑም ተመልክተዋል። በመጨረሻም ዩናይትድ ስቴትስ ከኮቪድ-19 በኋላ በዛሬው የአርበኞች ቀን በተካሄደው 126ኛው የቦስተን ማራቶን ውድድር ኬንያዊው አትሌት ኢቫን ቸቤት ማሸነፉ ተነገረ። ቸቤት ውድድሩን ይመራ ከነበረው ታንዛኒያዊ አትሌት ጋብሬክ ጌይ በአራት ማይል በመቅደም ማሸነፉ ተነግሯል። በውድድሩ ከ28,000 በላይ ሯጮች መካፈላቸው ተመልክተዋል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሚያዝያ 10/2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝንላችሁ ቀዳሚ ዘገባችንን እንወስዳችሁ። በሁለቱ የባሌ ዞኖች ከ900,000 በላይ የምግብ እርዳታ ፈላጊዎች አሉ። በምስራቅ ባሌና ባሌ ዞኖች ከ900,000 በላይ ሰዎች ለምግብ እጥረት መጋለጣቸውን የዞኑ የአደጋ መከላከል ስራ አመራር ጽህፈት ቤት አስታወቀ። የአስተዳደር ኃላፊዎቹ ባለፉት 3 ተከታታይ ዓመታት በቂ ዝናብ ባለመዝነቡ በደጋ አካባቢዎችን ጨምሮ ድርቅ መከሰቱን ገልጸዋል። አሁንም ዝናቡ በአግባቡ የማይጥል ከሆነ የነዋሪዎቹ ሁኔታ አደጋ ላይ እንደሚወድቅ ስጋታቸውን ገልጸዋል። የዞኑ ነዋሪዎችም እየቀረበ ያለው ድጋፍ በቂ እንዳልሆነ ይናገራሉ። ገልሞ ዳዊት ነው ዘገባውን ያሰናዳው፣ እንደሚከተለው ይቀርባል።
የዞኖቹ የአደጋ መከላከል ስራ አመራር ኃላፊዎች እንደተናገሩት ላለፉት 3 ተከታታይ ዓመታት በባሌ እንዲሁም በምስራቅ ባሌ ዞን በትክክል ዝናብ አልዘነበም። ለዚህም ከባሌ ዞን 6 ወረዳዎች ለድርቅ ሲጋለጡ፣ ከምስራቅ ባሌ ደግሞ ሁሉም ወረዳዎች በተከሰተው ድርቅ ተጠቅተዋል። አቶ አብዱላይ አለይ የባሌ ዞን መደወላቡ ወረዳ ነዋሪ ናቸው።
የ3 ዓመት ድርቅ ማለት በጣም ከባድ ነገር ነው። ህዝባችን አሁን በከፍተኛ ውጥረት ውስጥ ነው ያለው። በፊት ሰው ለድጋፍ የሚጠራቸው ሰዎች አሁን እነሱም ድጋፍ ፈላጊ ሆነዋል። በተለይ አሁን የሚያሳስበው ደግሞ ቤተሰቦቻቸው በድርቁ ምክንያት በመኮብለላቸው ጎዳና ወጥተው ቤት ለቤት የሚለምኑ ሰዎች ቁጥር ጨምሯል። ብዙዎች የነበራቸውን ገንዘብ ጨርሰዋል። በፊት 30ም 40ም ከብት የነበራቸው አሁን ሞተውባቸው አልቀዋል። ሊሞቱ የደረሱትን ከብቶች እንኳን ቢታረድ ደም አይወጣቸውም። እና ይህ ድርቅ በጣም ነው እየጎዳን ያለው። ምንም ማሰራራት እንኳን አልቻልንም።
አቶ አብዱላይ ወቅቱ የረመዳን ጾም በመሆኑ የድርቁ ጫና ከባድ ነው ይላሉ።
በረመዳን ወቅት እንግዲህ ጾሙ ከመጀመሩ በፊት ከሌሊቱ 9 ሰዓት ጀምረህ ነው ህርባ የሚከናወነው። ነገር ግን ሁሉም ሰው ይህን የማድረግ አቅም የለውም። በተለይ አርሶ አደሮች በዚህ ምክንያት በመጎዳት ላይ ናቸው። ምክንያቱም በቂ ምግብ ከሌላቸው በቀኑ የጾም ወቅት ምንም ስራ መስራት አይችሉም። የቀበሌያችን ነዋሪ በጣም አስቸጋሪ ሁኔታ ውስጥ ነው ያለው።
አቶ አብዱላይ ድጋፍ ለሚፈልጉ ሰዎች በዚህ ባለፉት 3 ዓመታት የቀረበው እርዳታ በቂ አይደለምም ብለዋል። አቶ ወንድማገኝ ከበደ የባሌ ዞን የአደጋ ስጋት አመራር ጽህፈት ቤት ኃላፊ ናቸው። በዞኑ 6 ወረዳዎች ማለትም በመደወላቡ፣ አረና ቡሉቅ፣ ደሎመና ጉራ ዳሞሌ፣ በርበሬና ጎሮን ጨምሮ 6 ወረዳዎች ላይ ላለፉት 3 ዓመታት ዝናብ ባለመዝነቡ ድርቅ ተከስተዋል ብለዋል።
በአየር ንብረት ለውጥ መዛባት ምክንያት ከ100,000 በላይ ሰዎች የአስቸኳይ የምግብ እርዳታ ያስፈልጋቸዋል። ከዚያ በተጨማሪ ከዓመታት በፊት በኦሮሚያና በሶማሌ ክልል መካከል በተከሰተው ጦርነት የተፈናቀሉና እርዳታ የሚፈልጉ ከ33,000 በላይ ሰዎች፣ በመደበኛ መርሃ ግብር ደግሞ ከ75,000 በላይ፣ በዚህ ዓመት ደግሞ ለየት ባለ መንገድ የድርቁ ሁኔታ በማየሉ ከ250,000 በላይ ሰዎች የምግብ ተረጂ ሆነዋል።
አቶ እንደማገኝ በዞኑ ከ400,000 በላይ ሰዎች የምግብ እርዳታ እንደሚፈልጉ ገልጸው ከነዚህም ቁጥራቸው ከ290,000 በታች ለሚሆኑ ብቻ የምግብ እርዳታ መሰጠቱን ነው የተናገሩት። አክለውም ከ9,000 በላይ እንስሳት መሞታቸውን ተናግረው አሁን በአነስተኛም ቢሆን መዝነብ የጀመረው ዝናብ ካልቀጠለ ነዋሪዎች በጣም ሊቸገሩ ይችላሉ ብለዋል። በዚህ በረመዳን ጾም ወቅትም አነስተኛ ገቢ ላላቸውና በቆላማ አካባቢ ለሚኖሩ ሰዎች ጽህፈት ቤቱ ከጅማ ዞን አስተዳደር፣ ከአዲስ አበባ ከተማ አስተዳደርና ሌሎች አካላት ድጋፍ ጠይቆ የተለያዩ የጾም ወቅት ምግቦችን ማከፋፈሉንም አብራርተዋል። አቶ ልይ መሐመድ የውዳሮባ አባገዳ ናቸው። ለ3 ተከታታይ ዓመታት ያልዘነበው ዝናብ ያስከተለው ድርቅ ብዙዎችን ጉድተዋል ብለዋል። በተለይ አካባቢው የአርብቶ አደር አካባቢ እንደመሆኑ ከብቶችና ሌሎች የቁም እንስሳቶችም ከነዋሪዎች ሞተዋል ብለዋል።
ትልቁ ስጋታችን ይህ ሊዘንብ ያለው ዝናብ በትክክል ካልዘነበ፣ ሰውም በትክክል አዝመራውን ካልዘራና ከብቶች ሳር ካልበቀለላቸው የሚከሰተውን ነገር መተንበይ አስቸጋሪ ነው። የተቀረውን ከብት ከሰው ህይወት ጋር አጠቃሎ ሊያጠፋ ይችላል። ለዚህ ስጋት አለን።
ወይዘሮ አረግነሽ አለመ የምስራቅ ባሌ ዞን አደጋ ስጋት አመራር ጽህፈት ቤት ኃላፊ ናቸው።
ገርጋር ሰሚዳን አተተማ ወሮታም
ሴት በሴፍቲኔትና በመደበኛ እንዲሁም ከቀያቸው በመፈናቀላቸው ምክንያት ከሚረዱት ውጪ አሁን ከመቶ ሺህ በላይ ሰዎች አሉ። እነዚህ የሚዘሩት የላቸውም፣ በቤታቸው ምንም የሚቀምሱት የለም። እናም አፋጣኝ ምግብ እርዳታ ያስፈልጋቸዋል።
ወይዘሮ አረግነሽ በዞኑ ከግማሽ ሚሊዮን በላይ የምግብ እርዳታ ፈላጊ ሰዎች እንዳሉ ገልጸው በመጀመሪያ ዙር እርዳታ ለ250,000 በላይ ሰዎች ድጋፍ ተደርጓል ብለዋል። ነገር ግን ከ100,000 በላይ ለሚሆኑትና አፋጣኝ ምግብ እርዳታ ያስፈልጋቸዋል አሉት አሁንም ድጋፍ አለመቅረቡንም አክለው ተናግረዋል። ከኦሮሚያ ክልል ባሌ፣ ምስራቅ ባሌ፣ ጉጂና ቦረና ድርቅ ያጠቃቸው አካባቢዎች ሲሆኑ ባለፈው ወር የክልሉ የአደጋ ስጋት አመራር ኮሚሽን ከ3.2 ሚሊዮን በላይ ህዝብ ለምግብ እጥረት መዳረጉን መግለጹ ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። የሰማችሁት የዕለቱን ርዕስ አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባችን ከባሌ ወደ አማራ ክልል ነው የምናልፈው። ጦርነት በተካሄደባቸው የተለያዩ የአማራ ክልል አካባቢዎች ውስጥ ከ28,000 በላይ ሰዎች በተለይ ለአእምሮ መታወክ ሊጋለጡ እንደሚችሉ የክልሉ ጤና ቢሮ አስታውቋል። የችግሩ ሰለባዎች በአብዛኛው ህጻናትና ሴቶች ናቸው ተብሏል። መስፍን አራጌ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል።
በክልሉ ጤና ቢሮ የቅድ ዝግጅት ክትትልና ግምገማ ዳይሬክቶሬት ዳይሬክተር ሞገስ አስረሴ ለአሜሪካ ድምፅ እንዳስረዱት የግምታቸው መነሻ ዓለም አቀፍ መስፈሪያዎች ናቸው።
በአጠቃላይ መነሻችን የዓለም ጤና ጥበቃ ድርጅት በጦርነት ቀጠና ውስጥ ያሉ የማህበረሰብ ክፍሎች ይደርስባቸዋል ብሎ ያስቀመጠውን መለኪያ በመውሰድ ነው። ይህንን መሰረት አድርገን በጦርነት አካባቢዎች ወደ 13% የሚሆኑት የስነ አእምሮ ጤና ችግር ይገጥማቸዋል ተብሎ ይታሰባል። ይህ እንግዲህ በጦርነቱ ቀጠና ውስጥ ያሉትን ፖፑሌሽን ወስደን ስናሰላው በክልላችን ወደ 28,560 አካባቢ የሚገመቱ ማህበረሰብ ክፍሎች የተባባሰ የአእምሮ ችግር ሊደርስ ይችላል ተብሎ ይገመታል።
አብዛኞቹ የችግሩ ሰለባ ህጻናትና ሴቶች መሆናቸውን ነው የገለጹት።
ከ28,560 ውስጥ ወደ 12,566 የሚሆኑት ህጻናት ናቸው ተብሎ ይገመታል። ወደ 14,565 ደግሞ ሴቶች ናቸው ተብሎ ይገመታል።
ቢሮው ደረስኩበት ያለውን እውነታ ሌሎች ጥናቶችም እንዳረጋገጡት ሳይጠቁሙ አላለፉም ዳይሬክተሩ።
ለምሳሌ ማይከራ ላይ የተካሄደው ጥናት የሚያመለክተው 60% የሚሆኑት የጦርነቱ ሰለባዎች የዚህ የሜንታል ዲስኦርደር ኢልነስ ተጠቂ ናቸው። ይሄ ማለት ከአስሩ ስድስቱ በዚህ ችግር ውስጥ ተጠቂ ናቸው የሚለውን የዓለም አቀፍ ላይ ጆርናሎች ላይ የሚገኝ መረጃ ነው። ሁለተኛ ግን ይሄ ግምት ይቀመጥ እንጂ በደረሰባቸው ችግርና በደረሰባቸው ጉዳት መሰረት ራሳቸውን ወደ ጤና ተቋም መጥተው መግለጽ ባይችሉም እንደ ጤና ቢሮ ደግሞ ባደረግናቸው ጥረቶች የለየናቸው ጾታዊ ጥቃት የደረሰባቸው ማህበረሰብ ክፍሎች እስካሁን ባየናቸው በዘጠነኛ ወሩ 1300 አካባቢ የሚገመቱ ጾታዊ ጥቃት የደረሰባቸው ሴቶችን ለይተናል።
ይሁን እንጂ ቁጥራቸው ከዚህ ይልቃል የሚል መከራከሪያ የሚያቀርቡት አቶ ሞገስ ህብረተሰቡ ወደ ጤና ተቋም የመሄድ ባህሉ አናሳ መሆን፣ በአካባቢያቸው አድሎና መገለል ይደርስብናል የሚል ስጋት መያዛቸውና ሌሎች ምክንያቶችን ለቁጥሩ መቀነስ ያስቀምጣል። ከጦርነቱ ጋር ተያይዞ የጤናና የስነ ልቦና ችግር ያጋጠማቸውን ሰዎች ሕክምና ምክር በመስጠት ላይ የሚገኘው የደሴ ስፔሻላይዝድ ሪፈራል ሆስፒታል ስራ አስኪያጅ ዶክተር ሃይማኖት አየለ በዩኒሴፍ በኩል የስነ ልቦና ባለሙያ ተመድቦ አገልግሎት ለመስጠት ቢሞከርም ከደረሰው ጉዳት አሳሳቢነት አንጻር ሆስፒታሉ በሚችለው ልክ አልተንቀሳቀሰም ይላሉ። እንደ ስራ አስኪያጇ ወደ ጤና ተቋሙ መጥተው የምክር አገልግሎት ያገኙት 500 አይሞሉም። የስነ ልቦና ችግሩ ከህዝቡ ባሻገር በጤና ባለሙያውም ላይ እንደሚስተዋል ጠቁመዋል ዶክተር ሃይማኖት።
ሐዘኑ የስነ ልቦና ቀውሱም እዚህ ደግሞ መጨረሻ ላይ የቀሩትን ስታስታውሳቸው ማሽን ላይ የነበሩ ታካሚዎችን ጥሎ ላለማውጣት ባለሙያ እንዴት ነበረ ብድግ ቁጭ ሲል የነበረ አሁን ላይ ጥይት ዙሪያውን እየወረደበት መከላከያ ውስጥ ከሚወጣ እኔንም አብሮ ይግደሉን ወላድን ጥሎ ላለመውጣት እዚህ ያደረውንና የዋለውን ሰው ቁጥር የሚታወቅ ነው እና ከባድ የሆነ የስነ ልቦና ችግር ነው ፈጥሮ ያለፈው። በተለይ ከባድ መሳሪያዎች አጠገባችን ህጻናት እየተመቱ እየተጎዱ እናቶች እየወደቁ እየተነሱ ያለ በተለይ ከማህበረሰቡ ተከስቶ የሚመጣው የነበረው ነገር ብዙዎቻችንን እኔንም ጨምሮ ከባድ ነበር።
ፌሮዛ መሐመድ በሆስፒታሉ ተመደበው የስነ ልቦና አገልግሎት በመስጠት ላይ የሚገኙ ባለሙያ ናቸው። ባለሙያዋ እንደሚያስረዱት ወደ ጤና ተቋም ውስጥ ከመጡት አብዛኞቹ አይምሮ መታወክ መገለጫ የሆኑ ምልክቶች ይስተዋሉባቸዋል።
ራሳቸውን የማግለል፣ በቤቶቻቸው ውስጥ አላስፈላጊ እንደሆኑ የመሰማት ስሜት፣ ራስን የማጥፋት፣ ብዙ የመሳሰሉ አይነት እንደዚህ ነገሮች ይገጥማቸዋል። ከነዚህ ውስጥም በጣም ብዙ ጊዜ የሚገጥመን ኬዝ ደግሞ ሳይፈልጉ የመጡ ሳይሆን ፈልገው እንዳመጡት ነገር ነው ራሳቸውን ፊል እያደረጉ ያሉት እና ያን ነገር እኛ እንዲሰማቸው ጥሩ ስሜት ይሄ ነገር ፈልገው እንዳላመጡት እንደዛ ተሰምቷቸው እንዲሄዱ በጣም ብዙ ጥረት እያደረግን እንገኛለን።
አንድ ህፃን ልጅ ወይንም አንዲት ህፃን ልጅ ፊት ለፊቱ አባቷ ሲገደል ያየቻለች፣ እናቷ ስትደፈር ያየቻለች።
በሆስፒታሉ የስነ አእምሮ ባለሙያ ገበዩ አድማሱ ደግሞ ከምክር ያለፈ ህክምና የሚያስፈልጋቸውን ሰዎች በማስተናገድ ላይ መሆናቸውን ጠቅሰዋል።
አብዛኞቹ እኛ ጋር የመጡት የመደፈር አደጋ የደረሰባቸው አሉ። አንዳንዶች እንደገና ሰው ሲሞት ያዩ አሉ። በጣም አሰቃቂ የሆነ ሞት ያዩ አሉ። ንብረታቸውን ያጡ፣ ቤተሰባቸውን ያጡ ሰዎች ናቸው አብዛኛው ወደ እኛ ጋር የሚመጡት።
የአእምሮ መታወኩን ችግር በአንድ አካል ጥረትና ትኩረት ብቻ መፍታት አይቻልም የሚሉት አቶ ሞገስ አስረሴ ደግሞ እግረ መንገዳቸውን ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራ
መስፍን አራጌ ከደሴ ላከልንን ዘገባ ነበር ያስደመጥናችሁ። ወደ ተከታዩ ዘገባችን እናልፋለን። በጦርነትና ግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲ መግቢያ ነጥብ ያላመጡ የ12ኛ ክፍል ተማሪዎች ከ2014 ዓመተ ምህረት ጀምሮ መደበኛ ተፈታኞች ጋር እንዲፈተኑ ተወስኗል። የትምህርት ሚኒስቴር ከክልልና ከተማ አስተዳደር ትምህርት ቤቶች ጋር በመሆን ዛሬ ለመንግስት መገናኛ ብዙሃን በሰጠው መግለጫ ከዚህ ቀደም በተወሰነው የመቁረጫ ነጥብ ወደ ዩኒቨርሲቲ ከሚገቡት ተማሪዎች ውጭ ግጭት አለባቸው ከተባሉ ክልሎች ተጨማሪ ተማሪዎች እንደሚገቡ አስታውቋል። ጉዳዩን ሲከታተል የቆየው የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ እንዲሁም የሕዝብ እንባ ጠባቂ ተቋም የሚኒስትሩን እርምጃ አድንቀዋል። ኬኔዲ አባተ ዝርዝር አለው።
የትምህርት ሚኒስቴር ዛሬ በሰጠው መግለጫ ከ2013 ዓ ም የ12ኛ ክፍል ፈተና እርማትና የዩኒቨርሲቲ መግቢያ ውጤት ጋር ተያይዞ የሚነሱ ቅሬታዎችን መነሻ በማድረግ የወሰዳቸውን እርምጃዎች ይፋ አድርጓል። በዚህም በጦርነትና ግጭት ውስጥ ሆነው በመፈተን የማለፊያ ነጥብ ያላመጡና ወደ መንግስት ዩኒቨርሲቲ መግባት ያልቻሉ ተማሪዎች በ2014 ዓ ም በሚሰጠው የ12ኛ ክፍል አገር አቀፍ ፈተና እንደ መደበኛ ተማሪ እንዲፈተኑ ውሳኔ መተላለፉን ሚኒስቴሩ በመግለጫው አስታውቋል። በጦርነትና በግጭት ውስጥ ያሉ ተብለው ጉዳያቸው በተለየ ሁኔታ እንዲታይ ጥያቄ የቀረበባቸው አራት ክልሎች መሆናቸውንና እነሱም አማራ፣ አፋር፣ ቤኒሻንጉል ጉሙዝና ኦሮሚያ ክልሎች መሆናቸውን ሚኒስቴሩ አመልክቷል። በስራ ላይ ባሉ 43 የመንግስት ዩኒቨርሲቲዎች የተገኘው ተጨማሪ የቅበላ አቅም በፍትሐዊነት በጦርነቱ ምክንያት የተጎዱ ለተባሉት አራቱ ክልሎች እንዲከፋፈል ውሳኔ ተላልፏል ሲልም ነው ሚኒስቴሩ የገለጸው። ጉዳዩን ሲከታተል የነበረው የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሚኒስቴሩን ውሳኔ አድንቋል። ቋሚ ኮሚቴው በጉዳዩ ላይ ከህብረተሰቡ የሚነሱ ቅሬታዎችንም ጭምር በመያዝ ከትምህርት ሚኒስቴር አመራሮች ጋር ተደጋጋሚ ውይይቶችን ማድረጉን የገለጹት የኮሚቴው ምክትል ሰብሳቢ ዶክተር ከይረዲን ተዘራ ለቪኦኤ ተከታዩን አስተያየት ሰጥተዋል።
ይሄ የትውልድ ጉዳይ ነው። ክላሪቲ መፈጠር አለበት። በተለይ ተቋማት ላይ ዜጎች እምነት ሊኖራቸው ይገባል። አሁን ባለንበት ደረጃ ላይ በዚህ መልኩ ጉዳዩን ለመፍታት የሄዱበት ርቀት የእኛም ቋሚ ኮሚቴ በዛው ልክ ለጉዳዩ ትርጉም ሰጥቶ ከተሰጡ ኃላፊነት አኳያ ሁሉም አካባቢ ላይ ይህ አካባቢ ይሄ የተፈጠረው ብዥታ የተፈጠረው ችግር በአግባቡ ግልጽነት እንዲፈጠር የሄድንበት ርቀት ምናልባት አሁን ለደረስንበት ደረጃ የራሱን አበርክቶ አድርጓል ብዬ አምናለሁ። አሁንም ባለን ደረጃ የትምህርት ሚኒስቴር ለጉዳዩ ትኩረት ሰጥቶ ምናልባት የተለያዩ አካላት ተነጋግሮ በዚህ ዛሬ የመጣበትን ደረግ በበጎ ጎኑ ነው የምናየው። ለህዝብ
የትምህርት ሚኒስቴር ያሳለፈው ውሳኔ ከተማሪዎችና ከሌሎች የህብረተሰብ ክፍሎች የሚነሱ ቅሬታዎችን ፈቷል ብሎ ኮሚቴው ያምን እንደሆነና ስለቀጣይ ተግባራቱ ለተነሳላቸው ጥያቄም ዶክተር ከይረዲን ተዘራ ምላሽ ሰጥተዋል።
ያው እያደግን ያለን ሀገር ነን። እያደግ ባለበት ሀገር ውስጥ ችግሮች ሲኖሩ ለችግሮች መፍትሄ ብትሰጥም በዛው ልክ ሁሉም ተገንዝቦ ምናልባት አንዳንድ ቅሬታዎች ካሉ የእኛ መሰረታዊ ስራችን ይሄ ነው፣ በህግ የተሰጠን ስራ ይሄ ነው። አሁኑ ክትትላችን በዚህ ብቻ ሳይሆን በቀጣይም የበለጠ ዘምኖ በሁላችንም እምነት ፈጥሮ የበለጠ የፈተና አገልግሎቱ አሰጣጡ እርማቱ በዘመናዊ መልኩ ከመጀመሪያ ምዝገባ ጀምሮ እስከ ውጤት አሰጣጥ ድረስ ያለው በድረ ገጽ እንዲሰጥ የተጀመረውን ጥረት ከማጠናከር አኳያ እኛ ክትትላችን አጠናክረን እንቀጥላለን። አሁን ባለው ደረጃ ግን የተወሰደው እርምጃ እውነት ለመናገር እጅግ የሚደነቅና ትምህርት ሚኒስቴርን ለጉዳዩ ትኩረት ሰጥቶ ክልሎችም ተባብረው በጋራ የሰጡት መግለጫ ስለሆነ ይሄ በጣም የሚደነቅ ነው ብለን ነው የምናምነው።
ሌላው ጉዳዩን በመከታተል ላይ የሚገኘው የኢትዮጵያ የህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌም የትምህርት ሚኒስቴርን ውሳኔ በተመለከተ አስተያየታቸውን ሰጥተዋል።
የትምህርት ሚኒስቴር ለጉዳዩ ትኩረት ሰጥቶ እንደዚህ አይነት ውሳኔ መወሰኑ እንግዲህ አንድ እርምጃ ወደፊት ነው። እስካሁን ውሳኔ ይገለጽልን የሚል ጥያቄ ነበረው። እስከሚመጣው ምን ላይ ደረሰ የሚል ጥያቄ ይመጣል። አንድ ውሳኔ ሲወሰን እንግዲህ ያው ሁሉንም ላያስደስት ይችላል፣ ግን ሴት ከነበረው አሁን የተሻለ ውሳኔ ነው የሚል እንትን ነው ብኛ በኩል ያለ።
የ12ኛ ክፍል መልቀቂያ ፈተናውን ከወሰዱ 600 ሺህ ያህል ተማሪዎች መካከል 152014 ተማሪዎችን በመንግስት ዩኒቨርሲቲዎች እንደሚመድብ ከዚህ ቀደም ያስታወቀው የትምህርት ሚኒስቴር አሁን ላይ በተጨማሪነት ስለሚመድባቸው ተማሪዎች ቁጥር በግልጽ ያለው ነገር የለም። ከ2014 ዓመተ ምህረት መደበኛ ተፈታኞች ጋር ፈተናውን የሚወስዱ የ2013 ተፈታኝ የነበሩና ውጤት ያልቀናቸው የአራቱን ክልሎች ተማሪዎች በተመለከተ የትኞቹን የክልሎቹን አካባቢዎች እንደሚያካ ትም ሚኒስቴሩ ያለው ነገር የለም። በዚህ ጉዳይ ላይ የሚኒስቴሩን ባለስልጣናት በስልክ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካልንም። ባለፉት ተከታታይ አመታት ከብሔራዊ ፈተና አስተዳደር ጋር በተያያዘ የሚስተዋሉትን ችግሮች ለመቅረፍ ከዚህ በኋላ ፈተናዎችን በዲጂታል ቴክኖሎጂ ለመስጠት ጥረት በማድረግ ላይ መሆኑን የገለጸው የትምህርት ሚኒስቴር ይህ ባይሳካ እንኳን ፈተናዎች እንደቀድሞው በየክልል ትምህርት ቤቶች መሰጠታቸው ቀርቶ በፌዴራል መንግስት ተቋማት እንደሚሰጡ በመግለጫው አመልክቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባችን እንወስዳችኋለን። ከሁለት ሳምንት በፊት በደቡብ ኦሞ ዞን ውስጥ በተለያዩ አካባቢዎች በነዋሪዎች ላይ በተፈጸመ ጥቃት ከመኖሪያ ቀያቸው የተፈናቀሉ ሰዎች ችግር ላይ መውደቃቸውንና በቂ እርዳታም እየቀረበላቸው እንዳልሆነ ተናገሩ። አካባቢው መረጋጋቱንና ለተፈናቃዮች እርዳታ እየቀረበ መሆኑን የገለጹት የዞኑ ምክትል አስተዳዳሪና የጸጥታ ኃላፊ አቶ ደሞ በዛብህ የተፈናቀሉ ዜጎች ቁጥር 1200 መድረሱን ገልጸው በወንጀል የተጠረጠሩ ወደ 600 የሚጠጉ ሰዎች ደግሞ መታሰራቸውን ተናግረዋል። ዮናታን ዘብዲዮስ ዝርዝር አለው።
ወይዘሪት አዲስ አለማየሁ በደቡብ ኦሞ ዞን ጋዘር ከተማ በንግድ ስራ ስትተዳደር መቆየቷን በስልክ ለአሜሪካ ድምፅ ተናግራለች። በጥቃቱ ከፍተኛ ጉዳት እንደደረሰባት ገልጻም ጂንካ ከተማ ውስጥ በሰው ቤት ተጠላ እንደምትገኝም ተናግራለች።
ቤቴ ሁሉ በሙሉ ነው የወደመው። ቤንዚን ተርከፍክፎ ነው ቤቴ የተቃጠለው። ምንም አይነት በቃ በለበስኩት ልብስ ነው እያለቀስኩ 3 ቀን ጣቢያ አደርኩኝ። በአራተኛ ቀን ጫካ ድሬ ነው ጅንካ የገባሁት። በቃ የተደረገብን ነገር በጣም ከባድ ነው።
አያይዛም በጥቃቱ ቤቷ ተቃጥሎ ከተፈናቀለች 13 ቀናት መቆጠሩን ገልጣም እስካሁን ግን ምንም የተደረገላት ድጋፍ እንደሌለም ተናግራለች።
በ27 ነው የኔ ቤት የተቃጠለው። ዛሬ 13 ቀኔ ነው። ምንም አይነት የመንግስት አካል የደረሰልኝ ነገር የለም። ምንም አይነት እርዳታም የተለያየ ነገር የደረሰ ቤተክርስቲያን ተጠልለን ነበር። ከቤተክርስቲያን አሁን የግለሰብ ቤት ሄደን የሚለብሱትን አልብሰውን ምናምን ዘ ተጠልለን ነው የምንገኘው።
በሌላ በኩል ደግሞ የመጨር ከተማ ነዋሪና በሙያቸው አስተማሪ መሆናቸውን የተናገሩት አቶ ተሾመ ደምስም የገጠማቸውና አሁን እየተደረገልን አይደለም ስላሉት ሰብአዊ ድጋፍም ተናግረዋል።
እስካሁን ድረስ ያው በጅንካ ቅዱስ ገብርኤል ቤተክርስቲያን ውስጥ እንደቆየ ነው። ያው ምንም አይነት እገዛም እየተደረገልን አይደለም። አሁን እዚህ ጋር እናንተ ካላችሁ ምንም ማድረግ አንችልም። ወደ ወጣችሁ መመለስ አለባችሁ። መንግስት ምንም አይነት እርዳታ ለማድረግ ቢፈልግ እንኳን እዚህ ጋር ለእናንተ ምንም ማድረግ አይችልም፣ ወደኋላ መመለስ አለባችሁ ብሎ ነው ሀሳብ እያቀረበ ያለው። እኛ ደግሞ ወደኋላ ለመመለስ መጀመሪያ እንግዲህ በይፋ አቃጥሎን ዘርፎ አባሯል። በምን አይነት ሞራል ነው በምን አይነት ደነት ነው ወደዛ መመለስ የምንችለው ይቻለች እዚህ ጋር የተወሰነ ነገር ዞን ላርጋችሁ ሸራ እንኳን ወስዳችሁ እኛን ማገዝ አችልም እንዴ የምለው ብዙ ሀሳብ አስቀምጠን ነበር። ምንም ሀሳባችን እንደነሱ ሊዋጥ አልቻለም።
የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ አቶ ደሞ በዛቢ በተፈናቀሉ ዜጎች የሚቀርበውን ቅሬታ አይቀበሉም። በዞኑ አንጻራዊ ያሉት ሰላም መረጋገጡና ከ1200 በላይ ዜጎች መፈናቀላቸው ተለይቶ ሰብአዊ ድጋፍ እየተደረገ ስለመሆኑም በስልክ ለቪኦኤ ተናግሯል።
በሶስት ማይከል በጋዘር በሜጠር የሚባልና በቶልታ ማይከል ላይ በክልልም የመጡ ድጋፎች አሉ። ማህበረሰቡን በማስተባበር ወረዳዎች ሌሎች ወረዳዎችንም በማስተባበር በቂ የሆነ ቀለብም እንዲገባ እያደረገን ነው።
በሌላ በኩል ስማቸው እንዳይጠቀስ ጠየቁና የሁለት ልጆች አባት መሆናቸውን በስልክ የነገሩን የቶልታ ከተማ ነዋሪ በመንግስት የተገለጸ ያለው የተፈናቃዮች ቁጥር ትክክለኛ ለመሆኑን ገልጸው የተፈናቀሉ ሰዎች ቁጥር ከ2000 እንደሚበልጥ ጠቁመዋል።
ዛሬ እዛ አንድ ሃይስኩል ሙሉ ሰው ሞልቶ ፈሰናል ነው የሚገርም ነገር። ቶልታ ከተማ ብቻ ከ2000 በላይ ነው እርግጠኛ የሚናገር ነገር። ቶልታ አንድ ከተማ ማለት ቀላል አይደለም።
እኚህ ግለሰብ የተወሰነ ሰብአዊ ድጋፍ የተደረገ መሆኑን ቢቀበሉም የወደመውን ንብረት ከሚገመተው በላይ በመሆኑ ለመልሶ መቋቋም አስቸጋሪ ሁኔታ ፈጥሯል ስሉ ተናግሯል።
በጣም ብዙ ንብረት ነው የወደመው። ምንም ሙሉ ከተማ ማለት አስበዋል። ያው ንብረት መጀመሪያ ዘርፈው ነው ያወሰዱ። ቤት አቃጥለዋል። እንግዲህ እንዴት በምን አይነት መንገድ ቋቋሙ? ገንዘብ የለም።
በደቡብ ኦሞ ዞን ጂንካ ከተማን ጨምሮ በአምስት ከተማዎች የአሪ ብሔረሰብ ያቀርባል ከሚባለው ከዞን መደራጅ ጋር በተያያዘ በተነሳ ግጭትና በአንዳንዶች ላይ በደረሰው ጥቃት በርካቶች ከቀያቸውና ከቤታቸው መፈናቀላቸው ይታወሳል። የዞኑ ምክትል አስተዳዳሪ አቶ ደሞ በዛቢ በወንጀሉ የተጠረጠሩ ግለሰቦች በቁጥጥር ስር ስለመዋላቸው ገልጧል።
እስካሁን ድረስ ቅድም እስከገመገምነው ድረስ ወደ 576 የሚሆኑ ተጠርጣሪዎች ናቸው ቁጥጥር ስር የዋሉት። የተጠረጠረ ሰው ሁሉ ተጠያቂ ይሆናል ማለት አይደለም። ያው እያጣራን ሰፊ ሰው ስለሆነ የማጣራቱ ሁኔታ ላይ ያለ ነው።
በመጀመሪያ ዙር ከታሰሩ በኋላም በወንጀሉ የነበራቸው ተሳትፎ እምብዛም በመሆኑ ከተለቀቁ 22 ግለሰቦች በተጨማሪ 98 ተጠርጣሪዎች መለቀቃቸውን አቶ ደሞ አስታውቀው ህጋዊ ሂደቱም እየተከናወነ ነው ብሏል።
አሁን ባለው ሁኔታ ፖሊስ በጣም ውስብስብ ከመሆኑ የተነሳ ደግሞ በጣም ሰፊ አካል ነው በዚህ ድርጊት ውስጥ የተሳተፈው። ለዚህ በፍርድ ቤት ሂደት በጊዜ ቀጠሮ ተጠይቀው ያው ፖሊስ ጋር ወደ 14 ቀን የጊዜ ቀጠሮ ፍርድ ቤት ሰጥቷል። በዚህ ቀጠሮ ውስጥ አብዛኞች ሊጠይቁ የሚገቡ አካላትን ምርመራ አጣርቶ ማቅረብ ሁኔታ መኖር አለበት እና በፍርድ ቤት ሂደት ውስጥ ጊዜ ቀጠሮ ተጠይቆ ምርመራው ሂደት ፖሊስ እያስኬደ ያለበት ሁኔታ ነው ያለው።
በደቡብ ኦሞ ዞን አሪ ወረዳ ከወረዳ ወደ ዞን መዋቅር ለማድረግ ቀረበ ከተባለው ጥያቄ ጋር በተያያዘ ተፈጸመ በተባለው ጥቃት አንድ ሰው ሲገደል 25 ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ከዘጋቢዎቻችንን የደረሱንን ዘገባዎች አጠናቀናል። አሁን ደግሞ ወደ ዓለም አቀፍ ጉዳዮች ወደ ያዘው ዘገባችን ነው የምናልፈው። ለዛሬ ወደ ማላዊ እንወስዳችኋለን። የማላዊ ፖሊስ የመርማሪ ጋዜጠኝነት መድረክ የተባለ ተቋም ድረገጽ ላይ የመረጃ ስርቆት በመፈጸም ተወንጅሏል። ተቃውሞ ዌብሳይታችንን ነካክቷል ብሎ ባለፈው ሐሙስ ማስታወቁን ተከትሎ የደቡብ አፍሪካ ሚዲያ ተቋም የማላዊ ቢሮ የማላዊን ፖሊስ ድርጊቱን ፈጽሟል ሲልም ከሷል። የማላዊ ፖሊስ ቡድን ማስረጃ የለውም በማለት አስተባብሏል። ከብላንታየር ላሜክስ ማኒስ ማሲና የተጠናቀረው ዘገባ ነው። ቆንጅታዬ ታቀርበዋለች።
የማላዊ ፖሊስ የመርማሪ ጋዜጠኝነት መድረክ ተቋሙን ዋና አዘጋጅ ግሬጎሪ ጎንድዌን በቁጥጥር ስር ካዋለ ከአንድ ሳምንት ገደማ በኋላ ነው የተቋሙ ድረገጽ ተሰርስሮ መረጃ ተሰረቀ የተባለው። በማላዊ የመንግስት ባለስልጣናት የሚፈጸሙ የሙስና ተግባራትን በሚመለከት ድርጅቱ ላወጣው ሪፖርት የመረጃ ሰነዶችን እንዴትና መቼ እንዳገኘ ለማወቅ ነው። ግሬጎሪ ሊነግራቸው ፈቃደኛ አልሆነም። ስለዚህ ስልኩንና ላፕቶፕ ኮምፒውተሩን ወርሰው መግቢያ ምስጢራዊ ኮድህን አምጣ ብለው አስገድደው ተቀበሉት። ፖሊስ ጎንድዌን በቁጥጥር ስር ካዋለው ከአራት ሰዓት በኋላ በዓለም አቀፍ በተለይም ማላዊ በሚገኙ የብሪታንያና የዩናይትድ ስቴትስ ኤምባሲዎች ግፊት ለቆታል። ስልኩንና ላፕቶፑንም በማግስቱ መልሶለታል። የመገናኛ ብዙሃን ነጻነትና የመናገር መብት ተሟጋቹ የደቡባዊ አፍሪካ ሚዲያ ተቋም የማላዊ ቅርንጫፍ ኃላፊዋ ተሬሳ ኢንዳንጋ የሚዲያ ተቋሙን መረጃ ሰርስረው የወሰዱ የመንግስት አካላት መሆናቸውን አንጠራጠርም ይላሉ።
The hacking incident has happened a few days after the managing director of the platform was arrested.
ዋና አዘጋጁ ከታሰረ ከጥቂት ቀናት በኋላ ስልኩና ላፕቶፑ ተወርሶ መግቢያ ምስጢራዊ ኮዱን በግድ ተቀብለው የመረጃ ሰርሰራውን ፈጽመዋል። የግሪገሪን የግል ህይወቱን የስራውን የሁሉን ነገር መረጃ ወስደዋል። በዚህ አድራጎት ተጠርጣሪ ፖሊስ ነው ብለን የምናምነው በዚህ ምክንያት ነው።
ከተለውም ፖሊስ የሳይበር ደህንነት ወንጀሎችን በግንባር ቀደምነት መዋጋት የሚገባው ሆኖ ሳለ እንዲህ ላለ ድርጊት ዋና ተጠርጣሪ ሆኖ መገኘቱ አሳሳቢ ነው ብለዋል። የኮምፒውተር ስርሰራና ስርቆት በማላዊ እንደ አውሮፓውያን አቆጣጠር በ2016 በተደነገገው የኤሌክትሮኒክ መረጃ ልውውጥና ደህንነት ህግ በወንጀል የሚያስጠይቅ ነው። በገንዘብና በ7 ዓመት እስራት ያስቀጣል። የሚዲያ ነጻነት ተሟጋቹ ድርጅትም የማላዊ መንግስት ጉዳዩን ተከታትሎ ተጠርጣሪዎቹን ለፍርድ እንዲያቀርብ ጠይቋል። የማላዊ ፖሊስ ቃል አቀባይ ሄሪ ናማዋዛ ግን ማስረጃ የሌለው ክስ ነው ሲሉ አጣጥለዋል።
Actually, you know, as police, we have a mandate to summon any person we feel that
the police ተቋም ለምናደርገው ምርመራ ያስፈልገናል የምንለውን ማንኛውንም ሰው እንዲቀርብ ማድረግ ስልጣን አለን። ያን መቼም ታውቃለህ። ስለዚህ በህጉ መሰረት ነው የተሰራው ለማለት ነው። ለቀረበው ወንጀላ በቂ ማስረጃ የለም የምንለው በዚህ ምክንያት ነው።
ደግሞም በዜና ድርጅቱ ዋና አዘጋጅ ግሬጎሪ ጎንድዌ ላይ የተጀመረው ምርመራ አልተጠናቀቀም ሲሉም የፖሊሱ ቃል አቀባይ አክለው ተናግረዋል።
It got him was one of the stages of our investigations we are conducting.
ምርመራ ያካሄድን ነው። ለዚያ ምርመራ ይረዱናል ብለን ካሰብናቸው ሰዎች አንዱ እሱ ስለሆነ ጠይቀናል። ከመረጃ ስርሰራ ጋር የሚያገናኘው አንዳችም ነገር የለም።
ዜና ድርጅቱ በኮምፒውተር መረጃችን ላይ ስርቆት ተፈጽሟል ባለው ዙሪያ ፖሊስ ገና ምርመራ አልጀመረም። የደረሰን አቤቱታ ስለሌለ ብለዋል አያይዘው ቃል አቀባዩ። ጋዜጠኛ ጋንዌ በበኩሉ ጉዳዩን ገምግመን ስላላጠናቀቅን ነው ብለዋል።
We have been complained because we looking at what has been happening. The police to us
ጉዳዩን እየተከታተልን ስለሆን እስካሁን አቤቱታችንን አላቀረብንም። የድርጊቱ ዋና ተጠርጣሪ ለኛ ፖሊስ ነው። አስረው የቴክኖሎጂ መሳሪያ ወረሱ። ከዚያ መረጃ ስርሰራው ተፈጸመ። መልሰን እነሱ ጋር አቤቱታ እንድናቀርብ እንዴት ይተበቃል?
ድርጅቱ የመረጃ ስርቆት ያደረሱትን ለማግኘት የሚረዱ ነጻ የመረጃ ቴክኖሎጂ አዋቂዎችን ቀጥሮ እየሰራ መሆኑንም አስታውቋል። የደህንነት ጉዳዮች ተንታኙ ሼሪፍ ካይስ በበኩላቸው ፖሊስ ከቀረበበት ወንጀላ ነጻ መውጣት ከፈለገ ከሀገሪቱ የመገናኛ ቁጥጥር ባለስልጣን ጋር በመስራት ድርጊቱን የፈጸሙትን አግኝቶ በቁጥጥር ስር ማዋል ይኖርበታል ብለዋል።
ያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሚያዝያ 10/2014 ዓ.ም ዝግጅታችንን ነው። በዝግጅቶቻችን ላይ አስተያየት ካላችሁ በኢሜይል አድራሻችን horn@voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን ላይ በመልእክት መላኪያው በመላክ እንዲሁም በስልክ ቁጥራችን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን አካፍሉን። 202-251-3505 ደግሞ የዋትሳፕ ቁጥራችን ነው። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እናልፋለን። የሰኞ ምሽት ጤና በዛሬው የሰኞ ምሽት የጤና ዝግጅታችን የፖሊዮ ቫይረስ ከአንድ እስከ 5 ዓመት እድሜ ክልል ላይ የሚገኙ ህጻናትን የሚያጠቃ ቫይረስ ነው። ይህን ቫይረስ በተመለከተ ዘገባ ይዘናል። በአዋቂዎችና በነፍሰ ጡሮች ላይ በብዛት እንደሚከሰት የህክምና ባለሙያው ዶክተር ፋንታሁን አለሙ ይናገራሉ። በጋምቢ መምህራን አጠቃላይ ሆስፒታል የህፃናትና የውስጥ ደዌ ስፔሻሊስት ዶክተር ፋንታውን እንደሚሉት የልጅነት ልምሻ ወይም ፖሊዮ የያዘው ሰው በወቅቱ ካልታከመ የነርቭ ስርዓትን በማዛባትና የእጅና የእግር መስነፍ ከፍ ሲልም ለሞት የሚዳርግ በሽታ እንደሆነ ተናግረዋል። የባህር ዳሯ ዘጋቢያችን ከዶክተር ፋንታሁን አለሙ ጋር ቆይታ አድርጋለች። ስለ በሽታው ባህሪ ከሚያብራሩበት ይጀምራል።
ፖሊዮ በአማርኛ አጠራር የልጅነት ልምሻ ፖሊዮማይላይትስ በተባለ ቫይረስ በንማታይ ተዋሲያን አማካኝነት የሚመጣ በሽታ ነው። በዋናነት ያው የነርቭ ስርዓትን የሚያጠቃ ስሙ መጠሪያ የልጅነት ልምሻ ይባላል ማለት ነው። በዋናነት የሚያጠቃው ከአንድ ዓመት እስከ አምስት ዓመት ያለ ህጻናት ነው። በእርግጥ አዋቂንም ጎልማሳ እድሜም ሊያጠቃ ይችላል። በእርግዝና ወቅትም እንደዚህ ሊከሰት ይችላል። የፖሊዮ ቫይረስ ሶስት አይነት ዝርያዎች አሉት። ሶስቱም በሽታውን ያስከስታሉ።
የልጅነት ልምሻ ወይም ፖሊዮ ከሰው ወደ ሰው በፍጥነት የሚተላለፍ በሽታ ነው። እንዴት?
መተላለፊያ መንገዱ በዋናነት ከእጅ ወደ አፍ በተበከለ ሰገራ አማካኝነት ነው። በቫይረሱ የተያዘ ህፃን ቫይረሱ በሰገራ ውስጥ ለበርካታ ሳምንታትና ወራት ሊታይ ይችላል። እዚህ ቫይረሱ የተያዘ ወይም ቫይረሱ ያለው ሰገራ ብክለት ሲኖር የተበከለ ምግብ ወይም መጠጥ ሊሆን ይችላል፣ ወይም በማንኛውም ከእጅ ወደ አፍ ንክኪ ቫይረሱ ሊተላለፍ ይችላል ማለት ነው። እንደ ሁለተኛ ቫይረሱ ያው በመተንፈሻ አካላት ፈሳሽ ውስጥ ሊኖር ይችላል። የተያዘ ሰው በሚያስነጥስበት ወቅት ወይም በሚያስልበት ወቅት ጠብታ ብናኞች ቫይረሱ ሊይዙና ሊያስተላልፉ ይችላሉ። ከአንድ ዓመት እስከ አምስት ዓመት ያሉ ህጻናት ያው የመከላከል አቅማቸው ዝቅተኛ ነው ለበሽታ ተጠቂ ናቸው። በተመሳሳይ መልኩ በእርግዝና ወቅትም የመከላከል አቅም ዝቅ ስለሚል ኢንፌክሽን ከተከሰተ ወደ ከፋ ሽባነት ሊያስከስል እንደሚችል ነው መረጃዎች የሚጠቁሙት ማለት ነው። አንዴ ኢንፌክሽን ከተከሰተ በኋላ አንድ በሰውነታችን ውስጥ ከገባ በኋላ ከ8 እስከ 12 ቀናት በኋላ የምልክቶች መታየት ይጀምራሉ። ቫይረሱ ይሄ ቫይረስ በሰውነታችን ከገባ በኋላ የተለያዩ ደረጃዎች አሉት። በአብዛኛው ከ90-95% ምንም ምልክት ሊያሳዩ ይችላሉ፣ ግን እነዚህ ሰዎች ቫይረሱ ሊያስተላልፉ ይችላሉ። በሰገራቸው ለበርካታ ወራት ወይም ሳምንታት ቫይረሱ ሊኖር ይችላል፣ ለሌላ ሰው ሊያስተላልፍ ይችላሉ። ወደ 5% አካባቢ የሚሆኑት ደግሞ ዕለታዊ ምልክቶች ሊኖራቸው ይችላሉ። ለምሳሌ እንደ ሙቀት፣ የምግብ ፍላጎት መቀነስ፣ ራስ ምታት፣ ማስመለስ፣ የጉሮሮ መካከር፣ እንደዚ አይነት ስሜቶች ሊኖሩ ይችላሉ። 2-3 ቀን ቆይቶ እንደ ጉንፋን አይነት ስሜት ሆኖ ሊጠፋ ይችላል። ወደ 1% ደግሞ እንደ ማጅራት ክትል ምልክት የሚያሳዩበት ሁኔታ አለ። ከላይ የጠቀስኳቸው ምልክቶች በተጨማሪ ማጅራት መገተር፣ ከፍተኛ የሆነ ራስ ምታት ስሜት ሊኖር ይችላል። እነዚህ ሰዎች ከቀናት በኋላ ይሻላቸዋል። ፈጣን ነው። እነዚህ ምልክቶች ይኖራሉ። ቀጥሎ የነርቭ ማጥቃት ምልክቶች ይታያሉ ማለት ነው። ይህ ማለት እጅና እግር መስለል፣ ምልክቱ ከታየ ሁለት ቀን ሶስት ቀን በኋላ እነዚህ አይነት ምልክቶች ይታዩ ይችላሉ። አጣዳፊ የሚሆንበት ምክንያት ምንድን ነው? ከእጅና እግር መስለል ተጨማሪ ሌሎች አካላት በጡንቻ የሚሰሩ አካላት ሊጎዳ ይችላል። ለምሳሌ መተንፈሻ የመተንፈሻ አካል ከጎዳ አጣዳፊ ነው። ያለ እርዳታ ምናልባት ሞቱ ከፍተኛ ነው የሚሆንበት የማለፍ ዕድል ከፍተኛ ነው። ሌላው ጉሮሮ ላይ ያሉ ጡንቻዎችን ያጠቃል። እንደዛ አይነት ደረጃ ከደረሰ አንጎልንም ያጠቃል። እንደዛ አይነት ደረጃ ከደረሰ ወደ 60% ህልፈተ ህይወት ሊያጋጥማቸው ይችላል።
ፖሊዮ እንዴት ሊታከም ወይስ ሊፈወስ ይችላል ብለን ለዶክተር ፋንታሁን ያነሳ ነው ሌላው ጥያቄ ነው።
መከላከልም ፖሊዮ ጭራሹን ማጥፋት ይቻላል። መከላከል የሚቻለው ፍቱን የሆነ ክትባት አለው። አሁን በአሁኑ ወቅት የሚሰጡ ሁለት አይነት ክትባቶች አሉ። አንድ በአፍጠብታ፣ ሁለተኛው ደግሞ በማርፊያ አማካኝነት በጡንቻ የሚሰጣለው። ዋናውን መከላከል ላይ ማተኮር ነው ያለብን። በእርግጥ ያው ፖሊዮ ላይ ብዙ የተሰራ አለ። ፖሊዮን ለማጥፋት ካለን ፖሊዮን ለማጥፋት የተሰራበት ያለ ሁኔታ አለ። ግን አልፎ አልፎ ያው በተለያዩ ሀገራት ይከሰታል። በእኛም ሀገር ከቅርብ ጊዜ ወዲህ ኬዞች የታዩበት ሁኔታ እንዳለ ነው ሪፖርቱን የምንሰራው ማለት ነው። በስድስት ወር ውስጥ የመመለስ እድል አለው። ደረጃው እንደዛ ነው። ስድስት ወር ካለፈው ግን ዘለቄታ የሆነ ችግር ይገጥማቸዋል ማለት ነው።
ክትባቱ ምን ያህል አስተማማኝ?
እንግዲህ ክትባቱ የምንሰጠው ምንድን ነው፣ በጠብታ መልክ የሚሰጠው አራት ክትባቶች አሉ። እንደተወለደ ይሰጣል ወይም በተወለደ በሁለት ሳምንት ውስጥ የመጀመሪያው ኦፒ ዜሮ የምንለው ነው። ቀጥሎ ከ45 ቀን ላይ ቀጥሎ በየወሩ እስከ ኦፒ ስሪ ድረስ ይሰጣል ማለት ነው። ሶስተኛው ምን አራተኛው ላይ ኦፒ ስሪ የሚባለው ላይ አብሮ በመርፌ መልክ ይሰጣቸዋል ማለት ነው። እንደዛም ሆኖ የመከላከል አቅሙ እስከ 90% ይደርሳል። ስለዚህ የክትባት ስፋቱን በማስፋት ብዙ ህጻናትን በመከተብ ፖሊዮ እንዳይከሰት ማድረግ ይቻላል ማለት ነው።
እሺ ዶክተር፣ አመሰግናለሁ ስለሰጡት ማብራሪያ።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
ሐኪሞን ይጠይቁ ተከታዩ መሰናዷችን ነው። በዛሬው ሐኪሞን ይጠይቁ መሰናዷችን ብርሃን በእንቅልፍ ላይ ያለውን ሚና አስመልክቶ ከእንቅልፍ አጠባበቅና ልዩ ሕክምና ባለሙያ ጋር ያደረግነውን ቃለ ምልልስ ከተከታተሉ አድማጭ ለተላከ ጥያቄ የተሰጠ ሙያዊ ምላሽ ነው። ሙያዊ ትንታኔውን የሚሰጡን የእንቅልፍ የሳምባና የጽኑ ህሙማን ልዩ ሕክምና አዋቂው ዶክተር አሰፋ ጀጃው ናቸው። አሉላ ከበደ ነው ያነጋገራቸው።
ተናስተልኛሉላ
የዛሬው የአድማጭ ጥያቄ በቀጥታ ስም ተጠቅሶ ለርሶ የተላከ ነው። የቀደመውን ቃለ ምልልሳችን ያደመጡት ቋሚ የፕሮግራሙ ተከታታይ አቶ ካሳሁን ይበልጣል በገዛ እንደበታቸው ያቀረቡትን ጥያቄ እንስማና እንመለስ።
ሰላም አሉላ፣ እንደምን ሰነበትክ? እንቅልፍን አስፈላጊነት በሚመለከት ከታዋቂው የህክምና ሊቅ ዶክተር አሰፋ ጋር ያደረከውን ተከታታይ ውይይት በጥሞና አድምጬው ነበር። በእውነቱ ጠቃሚ ትምህርት የሚሰጥ ነው። እናመሰግናለን። ሆኖም እንቅልፍና ብርሃን ያላቸውን ዝምድና በሚመለከት የሰጡት አስተያየት ትንሽ ግር ብሎኛል። እንዲያውም ተዳፈርካት በለኝ እንጂ ነገሩ ትክክል ስለመሆኑም ጥርጣሬ አለኝ። ነገሬ ላብራራ። እኔ አይነ ስውር ነኝ። ከስምንት ዓመት እድሜ አካባቢ ጀምሮ ከብርሃን ጋር ጉዳይ የለኝም። ጧጧትም ብርሃን ለማየት ሞክሬ አላውቅም። ብርሃን ባይኖሮ ብዬም ተጨንቄ አላውቅም። ግን አልፎ አልፎ ከሚያጋጥመኝ የእንቅልፍ ማጣት መጠነኛ ችግር በቀር የከፋ የእንቅልፍ ችግር የለብኝም። ይህም ቢሆን ምናልባት የሚያሳስብ አንዳንድ ነገር ወይም በቅጡ ያልቋጨሁት በእንጥልጥል ያለ ጉዳይ ሲኖረኝ እሱን ማሰላሰል ትንሽ እንቅልፍ ይነሳኝ ይሆናል እንጂ ከብርሃን ማየት ወይም ማጣት ጋር የሚቆራኝ አይመስለኝም። ማታ ማታም ቢሆን ባለቤቴ መብራቱን አጥፋው ስለምትለኝ አጠፋው ይሆናል እንጂ እንቅልፌን እንዳያውከኝ ስል የማደርገው ልዩ ጥረት የለም። ታዲያ ሳይንሱ አይነ ስውራን አይመለከትም ማለት ነው? እንዲህ አንዳንድ ደግሞ ሳይንስ ነው። ታዲያ ዶክተር በዚህ ጉዳይ ላይ ምን ይላሉ? የተደረገም ጥናት ካለ ቢያሰሙሩን። አመሰግናለሁ። ካሳሁን ነኝ ከቨርጂኒያ።
ዶክተር አሰፋ እንደተከታተሉት አቶ ካሳሁን በዝርዝር ነው ያቀረቡት ጥያቄያቸውን። ለመሆኑ የአይን ብርሃንን ማጣት፣ ብርሃንን አለማየት ቀደም ሲል በተነሳው ብርሃንና እንቅልፍ ባላቸው ዝምድና ላይ ለውጥ ያመጣ ይሆን ወይንስ የተለየ ሁኔታ ይኖር ይሆን? ለአይነ ስውራንስ እንዴት ነው የሚሰራው?
አመሰግናለሁ አሉላ። አቶ ካሳሁንም ለጥያቄዎች አመሰግናለሁ። እንግዲህ ሁለት ነገር ነው። አንደኛ ብርሃን ያጣንበት መጀመሪያ ወደዚህ ዓለም ስንመጣ ከመጀመሪያው ከሆነ ከእናታችን ማህፀን ስንወጣ ማየት የተሳነን ከሆነ በእርግጠኝነት የእንቅልፍና የመንቃት መዘውራችን ሳይክሉ የተዛባ ነው የሚሆነው። እሱ እንግዲህ ይሄ ፍሪ ራን የምንለው አለ። ቀንና ማታን የአይምሯችን የእንቅልፍ ሴንተር በስርዓት መንገር ያቅተዋል እና ማታ ላይ ልነቃ እንችላለን፣ ቀን ላይ ደግሞ እንቅልፍ ሊያስቸግረን እንችላለን። ነገር ግን ብርሃን ጋር ያለን ግንኙነት ደግሞ በአይናችን ምክንያት የተቋረጠው እድሜያችን ለምሳሌ እንደሳቸው 8 ዓመት አካባቢ ድረስ ማየት ከቻሉ ብርሃንን የተወሰነ ልምምድ አድርጓል ማለት ነው ሴንተራቸው። ስለዚህ በዛ እድለኛ ናቸው እሳቸው። ሁለተኛው ደግሞ አንድ ነገር ሁልጊዜ ሳይንስ ወደ ሌላው ህብረተሰብ በሙሉ በብርሃን ማጣት ምክንያት የእንቅልፍና የመንቃት መዛባት ይደርሳል ብለን ስንናገር 100% ላሉት ሰዎች በሙሉ ማለት አይደለም። ሁልጊዜ በሕክምና ቤንሸፕ ከርብ የምንለው አለ። እንደ ጫፍና ጫፍ ያሉ ሰዎች ይኖራል።
95% የዛ ተጠቂ ቢሆን እንኳን 1% በዚህ በኩል ወይም 5% በዚህ በኩል ደግሞ የምንለው ነገር እነሱ ላይ ላይደርስ ይችላል እና እሳቸው እድለኛ ናቸው ነው ብለው ምክንያቱም የዚህ መዛባት እሳቸው ላይ አልታይ። በአሜሪካ ሀገር ግን ለምሳሌ ከ1 ሚሊዮን በላይ አይነ ሱራን አሉ ተብሎ ነው የሚገመተው። ከዚህ ውስጥ ሙሉ በሙሉ ብርሃን ወደ ብሬን ሴንተራቸው የማይገባ ወደ 300,000 ይሆናል ተብሎ ይገመታል። ከዛ ውስጥ እንግዲህ ወደ 75% የሚሆነው የዚህ ችግር ተጠቂ ነው። በዚህ ምክንያት ለዛ ህመም የመከላከል ተብሎ የተሰራም መድኃኒትም አለ። መድኃኒቱ ምንድን ነው የሚያደርገው? ሰዎች ማታ መተኛት ስለሚያስቸግራቸው፣ ቀን ላይ ደግሞ መንቃት ስለሚያስቸግራቸው በአንድ ሰዓት እንኳን የዚህን ዝውውር እንዲስተካከል ወደኋላ እንዲስታል ያደርገዋል። እና ይሄ ችግር ያለ ነው። በብዛት በሰዎች ላይ ይታያል አይነ ስውራን ላይ። እሳቸው ግን እንግዲህ ከዚህ እድለኛ ሆኖ እንጂ ሳይንሱ እርግጠኛነት ያለው ነው በየጊዜውም የሚያጋጥመለው። እንዲያውም እኔ እድለኛ ሆኜ ይህ መድኃኒት በሚመጣበት ጊዜ ጥናቱም ላይ ገና ከመጀመሪያው ተሳታፊም ስለነበርኩ በሰው ልጅም ላይ አይነ ስውራን በሆኑ ላይ ለማየትም ችያለሁ። የተወሰኑም አሴ የምከታተላቸው ሰዎች አሉ።
መልካም። ስለ ብርሃን ካነሳን አይቀር ይህ በብርሃን የሚመራ ጭንቅላታችን ውስጥ ያለ ቦታ የእንቅልፍን መንቃትና የምኝታን ሰዓት በዛ ስሜት እንድንከተል የሚያደርገው ማዕከል ራሱ ባለመከተላችን ሊታወክ ይችላል። በትክክል ብርሃን መኖር በሌለበት ጊዜ ብርሃን እንዳይኖር በማድረግ በሰዓቱ ባለመተኛት እንቅልፍ የሚያዛቡ ነገሮችን በልማድ በጣም ብዙ ጊዜ የምናረግ ሰዎች ባለፈው እንዳነሱት የሌሊት ስራ ላይ የሚጠመዱ ሰዎች በቋሚነት ያንን ህግ የሚገሱ ሰዎች ዘላቂ ችግር ሊገጥማቸው ይችላል። ያን አይነት ነገር ሊያሳስበን በቋሚነት እሱ የሚያስከትለው ነገር ይኖር ይሆን?
አዎ አለ። እንግዲህ ምንድነው ይሄ አይምሮአችን ላይ ያ ፕራካዝማቲክ ኒክላይን ነው የሚባለው ሃይፖታላመስ ምንለው ለብርሃን የሚገዛው ባዮሎጂካል ክሎክ ምንለው የኛን መዘውር የሚያስተካክለው በሱ ምክንያት ደግሞ በብሉ በሰውነታችን ውስጥ ሌላ ደግሞ ሚኒ ክሎኮች አሉ። አነስ አነስ ያሉ ደግሞ ሰርክል መዘውር የሚያደርጉ ሲስተሞች አሉ። ይሄ ነገር በጥላ ያለ አባላ ያለ ለጥላ ያለ እያንዳንዱ ሴል ላይ አለ። የዛ መዛባት እያንዳንዱ ሴል ደረጃ ድረስ ሁሉ የምንሰራውን ፕሮቲን እናመነጨውን ኬሚካል የኒውሮ ኬሚካል ምንድነው ሁሉ የመወሰን አቅም አለው። በዚህ ምክንያት ብርሃን መንቃትና መተኛት በሚዛቡበት ጊዜ ከፕሮቲን መስራት ጀምሮ እስከ ዋናው የሰው ልጅ ደግሞ የአይምሮ መዛባት ድረስ ሊያስከትል ይችላል። አንደኛ ብርሃን ማታ ለአንድ ሰዓት ብቻ እንኳን ብንሰጥ ተጨማሪ ብርሃን መተኛት በሚገባን ብርሃን በማጥፋት በሚገባን ሰዓት ላይ ስኳራችን ሁሉ የደም ስኳር ደረጃ ይዛባል። እንዲያውም በጣም በበለጠ ሁኔታ ምንድን ነው የሚያሰጋው ሴሎቻችን ራሳቸውን የሚያድሱበት ጊዜያት አሉ። እያንዳንዱ የሰውነታችን ሴል በየጊዜው ስለሚቀያየር እሱ ፕሮግራም ሴል ዴጅ ይባላል። እሱን ሁሉ ሊያዛባ ይችላል። እድሜን ሊያሳጥር ይችላል። ለካንሰር አይነት ህመሞች ደግሞ ሊያጋልጥ ይችላል የሚልም ጥርጣሬ ስላለ በዛ ደረጃም በጣም ብዙ ጥናቶች የተደረጉ ነው ያሉት እና ቋሚ ጉዳት አለው።
መልካም። የእንቅልፍ ጉዳይ አሳሳቢ የሆነባቸው ይሄን ምክር ከልባቸው እንደሚወስዱ ተስፋ አድርጋለሁ። ሌሎቻችንም እንቅልፍ አያስቸግረንም እንል በዘላቂው ከእንቅልፍ ጋር የተያያዘ ጤናችን እንዲጠበቅ የሚመከረውን በአግባቡ እንከተላለን። አድማጫችንን አቶ ካሳሁን ይበልጣልን እናመሰግናለን ለጥያቄያቸው። ሌሎች አድማጮቻችንም ጥያቄዎቻችሁን ላኩ። ዶክተር አሰፋ እንዲህ እንደ ዛሬው በየወቅቱ ፕሮግራማችን ላይ የቀረቡ ሙያዊ ማብራሪያ ለመስጠት ሁሌም ፈቃደኛ ናቸው። ዶክተር አሰፋ ለሙያዊ ትንታኔው ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
ለሰኞ ምሽት ወደ ያዝነው የመጨረሻ ዝግጅታችን እናልፋለን። ስፖርት በኬኔዲ አባተ።
የአራተኛው የኢቢሲ ኢትዮጵያ ንግድ ባንክ የስፖርት ሽልማት አሸናፊዎች ሽልማታቸውን ተረክበዋል። በተለያዩ ዘርፎች አሸናፊ የሆኑ የ2013 ዓመተ ምህረት የኢቢሲ ምርጥ ስፖርተኞችና ሰልጣኞች ቅዳሜ በሸራተን ሆቴል በተካሄደ ደማቅ መርሃ ግብር ላይ ነው ሽልማታቸውን የተረከቡት። በቅርቡ በተካሄዱ ዓለም አቀፍ ውድድሮች በቶኪዮ ኦሎምፒክ የወርቅ ሜዳሊያ፣ በቤልግሬዱ የዓለም አትሌቲክስ የቤት ውስጥ ሻምፒዮንሺፕም እንዲሁ ወርቅ ያሸነፈው ሰለሞን ባረጋ በወንዶች አትሌቲክስ ዘርፍ የ2013 ዓመተ ምህረት ምርጥ አትሌት፣ የኦሎምፒክ የነሐስ ሜዳሊያ ባለቤቷና በቤልግሬዱ ሻምፒዮንሺፕ በ1500 ሜትር የወርቅ ሜዳሊያ ያሸነፈችው ጉዳፍ ጸጋዬ በሴቶች ዘርፍ የዓመቱ ምርጥ አትሌት ተብላለች። በሴቶች እግር ኳስ ተጫዋች ዘርፍ ሎዛ አበራ፣ በወንዶች ዘርፍ ደግሞ አቡበከር ናስር የዓመቱ ምርጥ ተጫዋችነትን ክብር ተጎናጽፈዋል። በቶኪዮ የፓራሊምፒክ ውድድር ላይ በ1500 ሜትር ለኢትዮጵያ በዘርፉ የመጀመሪያውን የወርቅ ሜዳሊያ ያስገኘችው አትሌት ትዕግስት ገዛኸኝ የዓመቱ ልዩ ተሸላሚ ሆናለች። በአትሌቲክስ አሰልጣኞች ዘርፍ ተሾመ ከበደ፣ በወንዶች እግር ኳስ አሰልጣኝ ዘርፍ ስዩም ከበደ እንዲሁም በሴቶች እግር ኳስ አሰልጣኝ ዘርፍ ብርሃኑ ግዛው የ2013 የኢቢሲ ኢትዮጵያ ንግድ ባንክ አሸናፊዎች ናቸው። በአራት ኦሎምፒኮች ኢትዮጵያን የወከሉት አንጋፋ ብስክሌተኛ ገረመው ደንቦባ የህይወት ዘመን ተሸላሚ በመሆን ከጠቅላይ ሚኒስትር አብይ አህመድ እጅ ሽልማታቸውን ተረክበዋል። ጠቅላይ ሚኒስትሩ ሽልማቱን ካስረከቡ በኋላ በዝግጅቱ ላይ ባስተላለፉት መልእክት ይህም ብለዋል።
የእድሜ ልክ ተሸላሚውን በማግኘቴ በመጨበጤና ሰላምታ በማቅረቤ ክብር የሚሰማኝ መሆኑን ልገልጽላችሁ እፈልጋለሁ። እነዚህን በተጓድሏቸውና በታሪካቸው ለሀገር የኩራት ምንጭ የሆኑ ግለሰቦች ማበራከት ማብዛት ያስፈልጋል። ምናበራከተው ስናመሰግን፣ ምናበራከተው ስናደንቅ ነውና የማድነቅ የማመስገን ባህላችንም እንዲሁ እንዲጎለብት ያስፈልጋል።
የ2013 ምርጥ ስፖርተኞች ሽልማት ስነ ስርዓት በኮቪድ-19 እና በሰሜኑ ጦርነት ምክንያት ሳይካሄድ መቆየቱ የተገለጸ ሲሆን በቅዳሜው መርሃ ግብር የተለዩት አሸናፊዎች ዋንጫና ከ70 ሺህ እስከ 100 ሺህ ብር የገንዘብ ሽልማት ተበርክቶላቸዋል። አትሌት ሙስነት ገረመው በሴውል ማራቶን የቦታውን ክብረ ወሰን በማሻሻል አሸነፈ። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው የደቡብ ኮሪያ 76ኛው የሴውል ማራቶን ኢትዮጵያዊው አትሌት ሙስነት ገረመው የቦታውን ክብረ ወሰን በማሻሻል ጭምር አሸንፏል። አትሌት ሙስነት ትናንት የተካሄደውን የሴውል ማራቶን ውድድር ለማጠናቀቅ 2 ሰዓት ከ04 ደቂቃ ከ43 ሰከንድ የፈጀበት ሲሆን እርሱን በመከተል ሁለተኛው ነው ያጠናቀቀው ሌላኛው ኢትዮጵያዊ ሄርፓሳ ነጋሳ ነው። ብራዚላዊው ዳንኤል ዶ ናሲሜንቶ ደግሞ በውድድሩ ሶስተኛ ወጥቷል። ሶስቱም አትሌቶች ውድድራቸውን ለማጠናቀቅ የወሰደባቸው ሰዓት ከዚህ ቀደም በስፍራው ተይዞ ከነበረው የ2:05:13 የክብረ ወሰን ሰዓት በታች ነው። በሴቶች ምድብ ደግሞ የሴውሉን ማራቶን በድል ያጠናቀቀችው ሮማንያዊቷ ዮዋን ቼሊሞ ሜሊ ስትሆን ውድድሩን ለማጠናቀቅ የፈጀባት 2 ሰዓት ከ18 ደቂቃ ከ04 ሰከንድ ነው። ኢትዮጵያዊቷ አትሌት ሱቱሜ አሰፋ ደግሞ ከሜሊ በ8 ሰከንድ ዘግይታ 2 ከ18 ከ12 በሆነ ሰዓት የገባች ሲሆን ሁለቱ አትሌቶች ያስመዘገቡት ሰዓት የስፍራው ክብረ ወሰን ሆኖ ተመዝግቧል። የዓለም አትሌቲክስ እንዳስነበበው በዚህ ውድድር ሶስተኛ የወጣችው ባህሬናዊቷ ዩኒስ ቹምባ ነች። ኬንያዊቷ አትሌት ጆይስ ቼፕኪሩይ በዶፒንግ ምክንያት የአራት ዓመት እገዳ ተጣለባት። የ2014 የኮመንዌልዝ እና የአፍሪካ የ10 ሺህ ሜትር ሻምፒዮኗ ኬንያዊት አትሌት ጆይስ ቼፕኪሩይ እንደ ጎርጎሮሳውያኑ በ2019 ለአራት ዓመታት በጊዜያዊነት ተጥሎባት የነበረው እገዳ እንዲጸና ተወስኗል። የ33 ዓመቷ የረጅም ርቀት ሯጭ በ2016 እና 2017 በተወሰዱ የደም ናሙናዎቿ ላይ ተገኝቷል በተባለ አበረታች ንጥረ ነገር ምክንያት ከሐምሌ 2019 ጀምሮ በዓለም አትሌቲክስ በጊዜያዊነት ታግዳ ነበር የቆየችው። እገዳው እንዲጸና የዓለም አትሌቲክስ ለስፖርት ገላጋይ ፍርድ ቤት ያቀረበው ይግባኝ ተቀባይነት አግኝቷል። በመሆኑም አትሌቷ ከሚያዝያ 6 2016 እስከ ነሐሴ 4 2017 ድረስ ያስመዘገበቻቸው ውጤቶች ሁሉ እንዲሻሩ የተወሰነ ሲሆን ይህም በ2016ቱ በሶስተኝነት ያስመዘገበችውን የቦስተን ማራቶን ውጤት ያካትታል። በእነዚህ ጊዜያት ያገኘቻቸውን ሜዳሊያዎች የገንዘብ ና ሌሎች ሽልማቶች ሁሉ እንድትመልስም ተወስኗል። የስፖርት ገላጋይ ፍርድ ቤቱ ካስ በተጨማሪም የኬንያ ጸረ አበረታች መድኃኒቶች ኤጀንሲ 2000 የስዊስ ፍራንክ ወይም 2140 ዶላር ገደማ ለዓለም አትሌቲክስ እንዲከፍል አዟል። ኬንያ በመጀመሪያው ምድብ ከሚጠቀሱ ከፍተኛ የአበረታች መድኃኒቶች ወይም ዶፒንግ ተጋላጭ ሀገራት መካከል ስትሆን በዚህ ምክንያት የኬንያ አትሌቶች ከዓለም ሻምፒዮና ወይም ኦሎምፒክ ጨዋታዎች በፊት ባሉት 10 ወራት ውስጥ 3 ምርመራዎችን ማድረግ ይጠበቅባቸዋል።
የተከበራችሁ አድማጮች ለምሽቱ ያሰናደናቸው ዘገባዎች ተጠናቀዋል። ዝግጅቶቹን በመምራት ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ስርጭቱን ደግሞ በማቀናበር ኤልያስ አስማረ ከስቱዲዮ አብሮን ነበር። ግርማ ደገፋና ሲሳይ አሸናፊ በምስልና ድምጽ ቅንብር አብረውን ነበሩ። እዚህ ዋሽንግተን ዲሲ በሚገኙና አዲስ አበባ ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። በነገው ምሽት እንገናኛለን። ለዛሬ ሰላም። But then I don't know.